Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲውን እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን ስለ ታሰሩት የሰማያዊ ፓርቲ አባላት ዘገባ ይዘናል።
እዛው ፍርድ ቤቱ ላይ ነው እነዚህን ሰዎች አላቃቸውም። አሁን ነው ስማችን አንድ ላይ የተደረገው እንጂ አላቃቸውም። ቅዳሜ ዕለት ጉባኤ ላይ ነበርኩ፣ እሁድ ዕለት አሞኝ ሐኪም ቤት ነበርኩ፣ ሰኞ ዕለት ትምህርት ቤት አስተማሪ ነው። ትምህርት ቤት ሄጄ ከትምህርት ቤት ነው የተያዝኩት ብሎ ለፍርድ ቤት አስረድ።
እዚህ ዩናይትድ ስቴትስ ዋሽንግተን ዲሲ ሴት ኢትዮጵያውያን አፋቸውን አፍነው በዝምታ የተቃውሞ ሰልፍ አካሄዱ።
የዩናይትድ ስቴትስ ገቨርንመንት የኢትዮጵያን ገቨርንመንትን ሰፖርት ማድረጉን እንዲያቆምና የታሰሩ ፖለቲካል ፕሪዘነሮችን እንዲያስፈቱ እና ደግሞ ሪስፖንስብል እንዲወስዱ ኢንቨስቲጌሽን እንዲያደርጉ በሞቱት ሰዎች ላይ።
ከሰልፉ አስተባባሪዎች አንዷ ናት። ዩናይትድ ስቴትስ በኢትዮጵያ ጉዳይ ስጋቷን መግለጽና ሌሎችም ዘገባዎች ይኖሩናል። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይም አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ሰማያዊ ፓርቲ አባሎቼ በተለያዩ የሀገሪቱ ክፍሎች እየታሰሩብኝ ናቸው ሲል አማረረ። የታሰሩት የሰማያዊ ፓርቲ አባላት አብዛኞቹ ፍርድ ቤት የቀረቡ ሲሆን ሕዝብን በማነሳሳት ተጠርጥረው መያዛቸው ታውቋል። የተያዙበት ሕግ በአስቸኳይ ጊዜ አዋጁ ለመሆኑ በእርግጠኝነት ማወቅ እንዳልተቻለ የፓርቲው መሪ ተናግረዋል። አድማጮች፣ የዚህን ዜና ዝርዝር ከዜና በኋላ በሚኖረን ጊዜ እንመለስበታለን። የዩናይትድ ስቴትስ በኢትዮጵያ ውስጥ ባለው ውጥረት ሁኔታ ስጋት ያደረባት መሆኑን የውጭ ጉዳይ መስሪያ ቤት ቃል አቀባይ ጆን ከርቢ ትላንትና ከአሜሪካ ሬዲዮ ድምጽ ለቀረበላቸው ጥያቄ በሰጡት ምላሽ አስታውቀዋል። በኢትዮጵያ ተቃዋሚዎች ላነሷቸው የመሬት መብትና የምርጫ ሕግን ማሻሻል የመሳሰሉ ብሶቶች መልስ ለመስጠት መንግስት ቃል መግባቱን ፕሬዚዳንት ሙላቱ መስከረም 20 ለፓርላማው ያደረጉትን ንግግር መንግስታቸው እንዳጤነው ቃል አቀባዩ ገልጸዋል። አድማጮች፣ የዚህንም የቃል አቀባዩን መግለጫ ወደ በኋላ ላይ እንመለስበታለን። የአውሮፓ ሕብረትና ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ጠንካራ እርምጃ እንዲወስዱ ሂውማን ራይትስ ዎች የተባለው የሰብአዊ መብት ተሟጋች ቡድን ዛሬ ጥሪ አሰምቷል። ቡድኑ መልእክቱን ያስተላለፈው በአውሮፓ ህብረት ንዑስ ኮሚቴ ስብሰባ ላይ ነው። ሰብአዊ መብቶችን የመርገጥና ሀሳብን በመግለጽ ነጻነት ላይ ገደብ መጣልን የሚመለከቱ ጥያቄዎችን በተመለከተ ተወቃሿ ኢትዮጵያ ስትሆን ዓለም አቀፉ ማህበረሰብ ጉዳዩን የሚመለከታቸውን በአመዛኙ በተለየ አቅጣጫ መሆኑን ታዝበናል ብሏል ዓለም አቀፍ የመብቶች ተሟጋች ቡድኑ። አድማጮች፣ የዚህን ዜና ዝርዝር ከምሽቱ 3 ሰዓት በሚኖረን ጊዜ እንመለስበታለን። በሌላ በኩል ወደ ዩናይትድ ስቴትስ ስንመለስ የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ጆኒ ካርሰን በአሁኑ ወቅት ኦልብራይት ስቶን ብሪጅ ግሩፕ በተባለ ተቋም አማካሪ ናቸው። ስለ ኢትዮጵያ ወቅታዊ ጉዳይ ተጠይቀው ለአሜሪካ ድምጽ በሰጡት አስተያየት በጸጥታ ጥበቃው መስክ የዩናይትድ ስቴትስ ሁነኛ አጋርና በአፍሪካ በእጅጉ አስፈላጊው ሀገር መሆኗን የተናገሩት ጆኒ ካርሰን በሀገሪቱ የሚታየውን ቀውስ ግን በእጅጉ አሳሳቢ ነው ይላሉ። ከሰሃራ በስተደቡብ ከሚገኙ ሀገሮች በህዝቧ ብዛት ትልቅነት ከናይጄሪያ ቀጥሎ ሁለተኛዋ ግዙፍ አገር ናት ያሉት ጆኒ ካርሰን ባለፉት 10 ዓመታት ከፍተኛ የምጣኔ ሀብት እድገት ያስመዘገበች እና በንዑስ አህጉሩም ሁነኛ የዩናይትድ ስቴትስ የጸጥታ ሀገር እንደሆነች ገልጸዋል። ባለፈው ሳምንት መገባደጃ በኢትዮጵያ የተደነገገው የአስቸኳይ ጊዜ አዋጅንም አስመልክቶ በሰጡት አስተያየት እየጨመረ የመጣው ያሉትን የጸጥታ ሁከት ለመቆጣጠር መንግስቱ ያደረበትን ስጋት የሚመለከት ጉዳዩም ትኩረት የሚሻ መሆኑን ጠቁመዋል። ኢትዮጵያ በአንጻሩ ዲሞክራሲን በማስፋትና በማጠናከር የሰብአዊ መብት አያያዟን ማሻሻል ይኖርባታል ብለዋል። አጠር ወዳሉ ዓለም አቀፍ ዜናዎች ሳመራ፣ የተባበሩት መንግስታት ቡሩንዲ ውስጥ የተፈጸሙ የሰብአዊ መብት ጥሰቶችን መመርመር በመጀመሩ የሀገሪቱ የተወካዮች ምክር ቤት ቡሩንዲ ከዓለም አቀፉ የወንጀለኞች ፍርድ ቤት መውጣት የሚያስችላቸውን ሕግ ማሳለፉ ተነገረ። ባለፈው ዓመት በፓሪሱ የሽብርተኞች ጥቃት ለተጠረጠረው ሳላህ አብዱሰላም ጥብቅና የቆሙ የሕግ ባለሙያዎች ግለሰቡ ስለተጠረጠሩበት ጥቃት የሚቀርቡ ጥያቄዎችን ለመመለስ አሻፈረኝ በማለቱ ከእንግዲህ አንቆምም ማለታቸው ተሰማ። በመጨረሻም የደቡብ አፍሪካ ዩኒቨርሲቲዎች ነጻ መሆን አለባቸው የሚል ጥያቄ ያቀረቡ ተማሪዎች በተቀሰቀሱት አመጾች በሁሉም ዩኒቨርሲቲ ግቢዎች ቁጣ እየተሰማ መሆኑ ተገለጸ። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ሰማያዊ ፓርቲ አባሎቼ በተለያዩ የሀገሪቱ ክፍሎች እየታሰሩብኝ ናቸው ሲል አማረረ። የታሰሩት የሰማያዊ ፓርቲ አባላት አብዛኛዎቹ ፍርድ ቤት የቀረቡ ሲሆን ሕዝብን በማነሳሳት ተጠርጥረው መያዛቸው ታውቋል። የተያዙበት ሕግ በአስቸኳይ ጊዜ አዋጁ ለመሆኑ በእርግጠኝነት ማወቅ እንዳልተቻለ የፓርቲው መሪ ተናግረዋል። መለስካቸው አማሃ ዝርዝር አለው።
የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ለቪኦኤ ዛሬ እንዳስታወቁት አባላቱን ፖሊስ መያዝ የጀመረው ካለፈው ቅዳሜ መስከረም 28 ቀን 2009 ዓ.ም አንስቶ ነው። ባለፉት አራት ቀናትም 6 አባላት ማለትም ከአዲስ አበባ ከተማ ወይዘሪት ብሌን መስፍን፣ አቶ ያስፔር ተስፋዬ፣ አቶ አወቀ ተዘራና አቶ አበባ ካሉ ከአማራ ብሔራዊ ክልላዊ መንግስት ዋግ ኽምራ ዞን መምህር አበባ አየለና አቶ ሞገስ አበጄ ታፍነው የታሰሩ ናቸው ሲሉ የፓርቲው ፕሬዚዳንት አቶ የሺዋስ አሰፋ ይገልጻሉ። ጉዳያቸው ፍርድ ቤት ከቀረቡት መካከል የአንዱን ተከታትያለሁ ያሉትን የችሎት ሂደትም እንደ ምሳሌ አብራርተዋል።
ለምሳሌ የአንዱን ፍርድ ቤት ተከታትያለሁ፣ የመምህር አበባ ካሉ የሰማያዊ ፓርቲ አባል ነው፣ አመራር ነው፣ የጠቅላላ ጉባኤው ላይ ፕሮግራም መሪ ነበር እና ህዝብን በማነሳሳት ተብሎ ሌሎች 8 ሰዎች ተጨምረው 9 አባሪ ሆኖ ነው የተከሰሰው። እዛው ፍርድ ቤቱ ላይ ነው። እነዚህን ሰዎች አላቃቸውም። አሁን ነው ስማችን አንድ ላይ የተደረገው እንጂ አላቃቸውም። ቅዳሜ ዕለት ጉባኤ ላይ ነበርኩ፣ እሁድ ዕለት አሞኝ ሐኪም ቤት ነበርኩ፣ ሰኞ ዕለት ትምህርት ቤት አስተማሪ ነው፣ ትምህርት ቤት ሄጄ ከትምህርት ቤት ነው የተያዝኩት ብሎ ለፍርድ ቤት አስረዳ።
አቶ የሸዋስ አሰፋ ባለፈው ቅዳሜ አቶ አበባ አካሉ ጠቅላላ ጉባኤውን ይመሩ ነበሩ ያሉት ፓርቲው የጠራውን አስቸኳይ ጉባኤ መሆኑ ይታወቃል። አቶ የሸዋስ ጨምረው እንደገለጹት ትናንት በፖሊስ ከተያዘው ከአቶ ያስፔር ተስፋዬ በስተቀር ሌሎቹ ከአዲስ አበባ የተያዙ ተጠርጣሪዎች በተለያየ ፍርድ ቤት ቀርበው በተመሳሳይ ወንጀል ፖሊስ ጠርጥሯቸው መያዛቸው ተገልጸዋል። ፖሊስ በእነዚህ ተጠርጣሪዎች ላይ 14 ቀን ተጨማሪ ምርመራ ጊዜ እንዲሰጠው ጠይቆ የነበረ ቢሆንም ፍርድ ቤት የሰጠው እስከ አንድ ሳምንት የሚደርስ ጊዜ ብቻ እንደነበረም ታውቋል። ከአማራ ክልል ዋግ ኽምራ በተያዙት አባላት ላይ ፖሊስ ሕዝብን ከማነሳሳት ወንጀል በተጨማሪ የአማራን ብሔረተኝነት በማስፋፋት ጠርጥሬያቸዋለሁ ማለቱን አቶ የሸዋስ ገልጸዋል። ተጠርጣሪዎቹ የተያዙበት ምክንያት ከአስቸኳይ ጊዜ አዋጁ ጋር በተያያዘ ለመሆኑ ምንም መረጃ እንደሌላቸውና በይበልጥ በመደበኛ ሕግ እንደሚመስላቸውም አስረድተዋል። ይህ እርምጃ የሀገሪቱ ፕሬዚዳንት በቅርቡ ለፓርላማ ባደረጉት ንግግር የዴሞክራሲውን ህዋ ለማስፋት የተለያዩ ስራዎች እንደሚሰሩ ከሰጡት ተስፋ ጋር በእጅጉ ይቃረናል ሲሉ አቶ የሸዋስ ይነቅፋሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Sararan
Gabina
VOA.
Shirin
Gabina. Belashangul, Belashangul, Belashangul. Zagabina, Zagabina, Belashangul.
ወደ ሌላ ዘገባ ስናመራ ዩናይትድ ስቴትስ ስጋቷን በኢትዮጵያ ጉዳይ ገለጸች።
Well, we're obviously very concerned. We take note of President Mulatu's October 10th address to Parliament, committing the government to address some of the grievances raised by protesters.
የዩናይትድ ስቴትስ ኢትዮጵያ ውስጥ ባለው የውጥረት ሁኔታ ስጋት ያደረባት መሆኑን የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ጃን ኬርቢ ትላንት ከአሜሪካ ድምጽ ለቀረበላቸው ጥያቄ በሰጡት መልስ አስታውቀዋል። ጃን ከርቢ እንዳሉት በኢትዮጵያ ተቃዋሚዎች ላነሷቸው የመሬት መብትና የምርጫ ሕግን ማሻሻል የመሳሰሉ ብሶቶች መልስ ለመስጠት መንግስት ቃል መግባቱን ፕሬዚዳንት ሙላቱ መስከረም 20 ለፓርላማው ያደረጉትን ንግግር መንግስታቸው እንዳጤነው ቃል አቀባዩ ገልጸው የኢትዮጵያ መንግስት ያቀረባቸውን ሀሳቦች ተግባራዊ ለማድረግ በቁርጠኝነት እንዲንቀሳቀስ እንደሚያበረታታ አመልክተዋል። ኪርቢ በማከልም የኢትዮጵያ መንግስት ባለፈው ሳምንት መጨረሻ ላይ የደነገገውን የአስቸኳይ ጊዜ አዋጅ በተለይም ያለ ፍርድ ቤት ትዕዛዝ ሰዎችን መያዝን፣ ነጻ ሀሳብን መገደብን፣ ህዝባዊ ስብሰባዎችን ማገድና የሰዓት እላፊ ገደብ መጣልን የመሳሰሉ የአስቸኳይ ጊዜ እርምጃዎቹን ተግባራዊ ለማድረግ የሚፈልግበትን ሁኔታ ግልጽ እንዲያደርግ መንግስታቸው እንደሚፈልግም አስረድተዋል። እነዚህ እርምጃዎች ስርዓትን ለመመለስ የታሰቡ ቢሆኑ እንኳን አሉ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጃን ከርቢ፣ ነጻ ድምጾችን ማፈንና በኢትዮጵያውያን መብቶች ውስጥ ራስን የሚጎዳ ጣልቃ ገብነት ማድረግ ለብሶቶቹ መፍትሄ ከማግኘት ይልቅ ሁኔታዎችን የሚያባብሱ ነው የሚሆኑት ብለዋል። አድማጮች፣ ወደዚህ ዋሽንግተን ዲሲ ውስጥ ወደ ተካሄደ ዘገባ ነው የምናልፈው። ሴት ኢትዮጵያውያን አፋቸውን አፍነው በዝምታ የተቃውሞ ሰልፍ አካሄዱ። አፋቸውን ያፈኑት የዩናይትድ ስቴትስ ባንዲራን አስረው ነው። ሰልፉን ያካሄዱትም መልእክታቸውን ለማስተላለፍ ነው። ሄኖክ ሰማእግዜር በስፍራው ተገኝቶ ነበረ። ያጠናከረውን ዘገባ እንዲልኮልናል።
ሰላም ጤና ይስጥልን። ዛሬ የምንገኘው በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ካፒታል ሂል ነው። በዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያን ሴቶች የዝምታ ሰላማዊ ሰልፍ እያደረጉ ነው ያሉት። በአፋቸው ላይ የዩናይትድ ስቴትስ ባንዲራን አድርገው በጸጥታ በፍጹም ጸጥታ በኢትዮጵያ ውስጥ የሚደረጉ ግድያዎችን፣ የመብት ጥሰቶችን፣ የዜጎች ግድያ ደግሞ በአግባቡ ገለልተኛ በሆኑ ወገኖች እንዲጣሩ የሚሉ ጥያቄዎችን ይዘው ወደ ዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት እየሄዱ ነው የሚገኙት። እንግዲህ በምክር ቤቱ ከዩናይትድ ስቴትስ የህዝብ ወኪሎች ጋራ ለመነጋገር ቀጠሮ ይዘዋል። አስቀድመው ከዋይት ሀውስ ጀምረው ነው በጸጥታ የያዟቸውን መፈክሮች መመልከት ትችላላችሁ። አሸባሪ መንግስትን የገንዘብ ድጋፍ መስጠት አቁሙ የሚል ለዩናይትድ ስቴትስ መንግስት የተላለፈ መልእክት ነው። ይሄም በኢትዮጵያ የሚካሄደውን የዘር ማጥፋት እናቁም የሚሉ እንደዚሁም ደግሞ የገንዘብ ድጋፍ አንስጥ የሚሉ ማስታወቂያዎችን ይዘው ነው ያሉት። ከዚህ ሰልፍ አስተባባሪዎች አንድ ወጣት ላቅርብላችሁ። ማን ልበል ስምሽ?
ብሌን።
ብሌን፣ ዛሬ እዚህ የመጣችሁት ከዋይት ሀውስ ጀምራችሁ ወደ ዩናይትድ ስቴትስ ካፒታል እየሄዳችሁ ነው። ጥያቄዎች አሏችሁ? ምንድን ናቸው?
የዩናይትድ ስቴትስ ገቨርንመንት የኢትዮጵያን ገቨርንመንትን ሰፖርት ማድረጉን እንዲያቆም እና የታሰሩ ፖለቲካል ፕሪዘነሮችን እንዲያስፈቱ እና ደግሞ ሪስፖንስብል እንዲወስዱ ኢንቨስቲጌሽን እንዲያደርጉ በሞቱ ሰዎች ላይ።
ወደ ሴኔቱ ህንጻ ነው እየሄዳችሁ ያላችሁት። ቀጠሯችሁ ከማን ጋር ነው?
የሴኔተር ኩንስ ፎሬን አፌር ሜምበር ቲም ሺዝ ጋና ሚት አስ። ከዛ የእሱ ሪል ላይ እንድታደርግለት ከእሷ ጋር ሚቲንግ አለ።
ዩናይትድ ስቴትስ ኮንግረስ የሴኔቱ የውጭ ግንኙነት ቋሚ ኮሚቴ ሰብሳቢ ሴናተር ኩንስ የዴሞክራት ናቸው። ከዴላዌር የእሳቸውን ቢሮ ሰራተኛ ሊያነጋግሩ ነው እየሄዱ ያሉት። ሌሎችም ሰዎች አሉ። እስኪ አለፍ አለፍ እያልኩኝ ላነጋግራቸው። ስምሽን ልጠይቅሽ?
ጽዮን እባላለሁ።
ሰላም ጽዮን፣ እንደምን አለሽ? በኢትዮጵያ ያለውን አሸባሪ መንግስት የዩናይትድ ስቴትስ መንግስት የገንዘብ ድጋፍ አይስጥ የሚል መፈክር ነው ያልሽው። ለምንድን ነው እንደዚህ ያልሽው?
ሀገራችን የብዙ የወንድሞቻችን የእህቶቻችን ደም እየፈሰሰ ስለሆነ፣ እናቶች እያለቀሱ ስለሆኑ፣ እዚህ ያለን ወጣቶችም ሆነ አሚን ሴቶች እሱ ነገር ስለሚያሳስበን የዩናይትድ ስቴትስ ገቨርንመንት ያንን መንግስት ፋይናንስ ማድረግን እንዲያቆም የእኛን ድምጽ እንዲሰማ ነው የወጣ ነው።
እና ዛሬ ድምጻችሁን ስታሰሙ የዩናይትድ ስቴትስ መንግስት ምን ሊያደርግ ይችላል ብለሽ ታስቢያለሽ?
ቢያንስ ማድረግ የሚችለው ለገቨርንመንቱ ፋይናንስ የሚያደርገውን እርዳታ ማቆም ወይም ደግሞ የእኛን ድምጽ እንዲሰሙ ፍሪ ስፒች እንዲኖር
በነጻነት የመናገር ነጻነት
የመናገር ነጻነታችን እንዲኖረን ነው ያው ቢያንስ የሆነ ገፋ እንዲገፋፋቸው ነው የምንፈልገው።
እሺ በጣም አመሰግናለሁ። ጤና ይስጥልኝ።
ጤና ይስጥልኝ።
ማን ልበል ስሞትን?
አምሳል እባላለሁ።
ጤና ይስጥልኝ። ፎቶግራፍ ይዘው ነው ያሉት ምንድነው የሚለው?
ፎቶግራፉ ጎንደር ሰላማዊ ሰልፍ በተካሄደበት ጊዜ ምግብ የምታበላ የነበረች አንድ እህታችን ህዋት መንግስት ለምን ምግብ ሰጠሽ ብሎ ረሽኗታል እና የሷን መስዋዕትነት ለማስተዋስ ነው ከኋላ ያደረኩት። የዛሬ አመት ዩኒቨርሲቲ ጨርሳ የቲፒኤልኤፍ የፒቲዩ ሜምበር ሁኝ ብለዋት አልሆንም ብላ ስላለቻቸው እስር ቤት አስገብተው አሁን በሶሊተሪ ኮንፋይንመንት ነው ያለችው። ህፃን ልጅ አላት፣ እናቷ ነበር የሚያሳድጉላት። አሁን እናቷ ሞቱ ያለፈው ሳምንትና ይሄ መንግስት የሚፈጽመው ወንጀል በጣም የሚያሰቅቅ ነው።
አሁን እንግዲህ አስቀድሜ እንደገለጽኩላችሁ የሚገኙት የዩናይትድ ስቴትስ ሴኔት ህንጻ ላይ ነው። ደብዳቤያቸውን ይዘዋል። በኢትዮጵያ የሚከሰቱ የሰብአዊ መብት ጥሰቶች በእጅጉ ያሳስቧቸዋል። የዩናይትድ ስቴትስ መንግስት ደግሞ ይህንን በተመለከተ ማድረግ አለባቸው ብለው የሚያስቧቸውን ነጥቦች አንዱ ለሶስት ብለው ያስገቡበት ሁኔታ ነው ያለው። ፍጹም በዋሽንግተን ዲሲ ከምንመለከታቸው የሰላማዊ ሰልፎች የተለየ ነው። በዝምታ ድምጽ ሳያሰሙ መፈክራቸውን በእጃቸው እያሳዩ ሴቶች ናቸው በሙሉ የተሰበሰቡት። ቁጥራቸው ጥቂት ቢሆንም ግን ድምጻቸውን ለማሰማት በጽሁፍ እንደዚሁም ደግሞ ከዩናይትድ ስቴትስ ህግ አውጪዎች ጋር ተገናኝቶ ለመነጋገር እየጣሩ ነው ያሉት። አብራችሁን ስለቆያችሁ እናመሰግናለን።
ሄኖክን ለዘገባው እናመሰግናለን። እንደዚሁም ደግሞ የጋቢና ቪኦኤን ፕሮግራሞች በፌስቡክ እየተከታተላችሁ የምትገኙ ተከታታዮቻችን እናንተንም በጣም እናመሰግናለን። ዘቢባ ሁሴን የተባለች ተከታያችን በዝምታ ውስጥ ያለ ውታ ከድምጽ በላይ ነው በላይ ይሰማል ስትል በዚሁ በቀረበው ዘገባ ላይ አስተያየቷን ሰጥታለች። ወደ ሌላ ዘገባ ስንሻገር አሁንም እዚህ ዩናይትድ ስቴትስ ውስጥ ነው የምንቆየው። በመስከረም ወር መጨረሻ በዩናይትድ ስቴትስ በሜሪላንድ ሲልቨር ስፕሪንግ ከተማ ኢትዮጵያውያንን ጨምሮ በርካታ አፍሪካውያን የተገኙበት የግጥም ምሽት ተዘጋጅቶ ነበር። በዚህ የግጥም ምሽትም የተለያዩ አፍሪካውያን ገጣሚዎች ስራዎቻቸውን ለአድማጭ አሰምተዋል። መስታወት አራጋው በስፍራው ተገኝታ የሚከተለውን ዘግባለች።
ከተመሰረተ 16 ዓመታትን ያስቆጠረው ጣይቱ የትምህርትና የባህል ማዕከል የተለያዩ የግጥም ምሽቶችን በማዘጋጀት በርካታ የጥበብ ሰዎችን በማሳተፍ የተለያዩ የመድረክ ቲያትሮችን በተለያዩ የአሜሪካ ግዛቶች በማሳየት የሚታወቅ የጥበብ ማዕከል ነው። በወር መጨረሻ ለአንድ ቀን በሚካሄደው የግጥም ምሽት በርካታ ኢትዮጵያውያን ገጣሚያንና የጥበብ አድናቂዎች ይታደማሉ። በየዓመቱ በመስከረም ወር ደግሞ ከኢትዮጵያውያን በተጨማሪ አፍሪካውያን ገጣሚያንና ደራሲዎች የሚሳተፉበት የጥበብ ምሽት ይዘጋጃል። ይህ ዓመታዊ የጥበብ ምሽት አፍሪካውያንን ለማቀራረብ በሚል እሳቤ የተጀመረ ነው። የዘንድሮውም በሜሪላንድ ሲልቨር ስፕሪንግ ከተማ በርካታ ኢትዮጵያውያንን ጨምሮ የተለያዩ የአፍሪካ ሀገር ገጣሚያን የተሳተፉበት የጥበብ ምሽት ተዘጋጅቶ ነበር። የጣይቱ የትምህርትና የባህል ማዕከል መስራችና ስራ አስኪያጅ የሆነችው ተዋንያን ገጣሚና ደራሲ አለም ፀሐይ ወዳጆ ስለ ዝግጅቱ እንዲህ ገልጻልናለች።
ይሄኛውን ለየት የሚያደርገው ሁልጊዜ በሴፕቴምበር በአመት አንድ ጊዜ ከኢትዮጵያውያኖች አልፈን ለአፍሪካውያኖችን ጥላ በመሆን የተለያዩ የአፍሪካ ገጣሚያን እዚህ እንደምትመለከቱት መጥተው ግጥማቸውን ያነባሉ። በዚህ ምሽት በእንግሊዝኛ፣ በስዋሂሊ፣ በአረብኛ፣ በፈረንሳይኛ እና በአማርኛ ጨምሮ የተለያዩ ቋንቋዎች ይነበባሉ። ብዙ የአፍሪካ ሀገሮች ይህን አይነት ምሽት ስላለን የሚቀኑበት ምሽት ነው። ተደስተው የሚመጡበት ነው። ወር ቆጥረው የሚመጡበት ነው። በዛሬው ምሽት ደግሞ ከካውንቲው ኤክስኪዩቲቭ መሪ ጀምሮ የአፍሪካን አድቫይዘሪ ኮሚቴ መሪዎች፣ የዲሲ ሜየር ካውንስለር፣ ብዙ የተለያዩ ባለስልጣናት የጥቁር ወር በተለይ ሰፕተምበር በሞንትጎመሪ ካውንቲ የጥቁር ወር ተብሎ የዚህ የአፍሪካን መንግስት ተብሎ ይከበራል። በዛ የተነሳ ነው የሚያሳይ ባህልና የትምህርት ማዕከሉም ደግሞ ሰፕተምበር የአፍሪካ የግጥም ምሽት ብለን የወሰድንበት ምክንያት ለዚህ ነው። ይሄኛው እንግዲህ ወደ 5 ዓመት አካሂደናል። ስድስተኛ ዓመት ላይ ነው የምንገኘው። ሌላው በየወሩ መጨረሻ ላስት ፍራይዴ ግጥም በዚሁ በሲቪክ ቢልዲንግ ውስጥ በቋሚነት አካሂዳለን። ቀደም ሲል እንደሰማሽው ከሰራ ሊሆን ከናይጄሪያ ከኡጋንዳ የመጡ ገጣሚያን እያነበቡ ነው እና እናንተ ምድር ሰጣችሁን የእኛን ማዕከል እንድናስተዋውቅ በማድረጋችሁ ደስ ብሎናል።
ሀሪየት ሻገራይ በሜሪላንድ ሞንጎምሪ ክፍለ ግዛት የሚገኙ አፍሪካውያን ዜጎችን በተመለከተ በተለያዩ የስነ ህዝብ ጉዳዮች ላይ በዋና አማካሪነት በመስራት ላይ ይገኛሉ። በጣይቱ የባህልና የትምህርት ማዕከል በአመት አንድ ጊዜ በወርሃ መስከረም በሚደረገው የአፍሪካውያን የግጥም ምሽት ላይ ከተገኙት የክብር እንግዶች መካከል አንዷ ናቸው።
በቀደምትነት የምንሰራው በዩናይትድ ስቴትስ የሚኖሩ አፍሪካውያን ላይ ነው። በሞንጎምሪ ክፍለ ግዛት ቁጥራቸው ከፍተኛ የሆኑ አፍሪካውያን ይኖራሉ። እነዚህ በርካታ አፍሪካውያን የዩናይትድ ስቴትስ መንግስት ያመቻቸላቸውን የተለያዩ ድሎች በመረጃ ጥረት ምክንያት ሲጠቀሙበት አይታይም። ስለዚህ ይህ ማህበረሰብ በትምህርት እንዲታነጽ፣ በጤና እንዲሁም የስነ ህዝብ ንቃተ ህሊናው እንዲጎለብት፣ ተሳትፎም እንዲጨምር በመስራት ላይ እንገኛለን። በዚህ ዙሪያ ከሚሰሩ ከማህበረሰቡ ከተውጣጡ ግለሰቦች ጋር በወር አንድ ቀን በመገናኘት አፍሪካውያንን በሚመለከት የተለያዩ ርዕሰ ጉዳዮችን በማንሳት እንወያያለን። ዛሬ ደግሞ እንዲህ እንደምታዩ ነዋሪነታቸው በዩናይትድ ስቴትስ ከሆኑት ከኢትዮጵያ፣ ከካሜሮን፣ ከሰራሊዮን እንዲሁም የሌሎች የአፍሪካ ሀገሮች ገጣሚዎችና ደራሲዎች የሚሳተፉበትን ይህንን የጥበብ ምሽት ከጣይቱ የባህልና የትምህርት ማዕከል ጋር በጋራ በመሆን አዘጋጅተናል።
በዝግጅቱ በክብር እንግድነት ከተጋበዙት እንግዶች መካከል በሜሪላንድ ክፍለ ግዛት በሞንጎምሪ ክፍለ ከተማ ዋና ኃላፊ የሆኑት ሬምቤርቶ ሮድሪጉስ አንዱ ነበሩ። በወርሃዊ የግጥምና የባህል ምሽት ላይ አብዛኛውን ጊዜ እንደሚገኙ ገልጸዋል።
አድናቆት ከሚቸራቸው የኢትዮጵያ ማህበረሰብ አባላት ጋር በየወሩ የሚካሄደው የባህል ቅርርብ እንቅስቃሴ ላይ በጋራ በመስራት ላይ ይገኛለሁ። አሁን ፊት ለፊታችን እንደሚታየው በከተማዋ እንብርት ላይ በሚገኘው ገላጣ ቦታ ላይ በጣም ድንቅ የሆኑ የግጥም ስራዎች እየቀረቡና እየተደመጡ ናቸው። የስፓኝ ቋንቋን ጨምሮ በተለያዩ የአፍሪካውያን ቋንቋዎች የተጻፉ በጣም ድንቅ ግጥሞችን ነው አሁን እያደመጥን ያለ ነው። ይህ ደግሞ በሲልቨር ስፕሪንግ ከተማና አካባቢ የሚኖረውን ከፍተኛ ቁጥር ያለውን የተለያየ ባህል ስብጥር የሚታይበትን ህብረት ያበረታታል።
የጣይቱ የትምህርትና የባህል ማዕከል መስራችና ስራ አስኪያጅ የሆነችው ተዋንያን ገጣሚና ደራሲ አለም ፀሐይ ወዳጆ ማዕከሉ የሚያከናውናቸው በርካታ ተግባሮች እንዳሉት በማስተዋወቅና ወደ ማዕከሉ በመጋበዝ ነው ንግግሯን የቋጨችው።
ያው ነገር የምናካሄደው በዚሁ ህንጻ ነጻ የቱተሪንግ ፕሮግራም በየሳምንቱ ቅዳሜ። ይሄ ደግሞ በኢትዮጵያኖች ብቻ ሳይሆን ለሁሉም ዜጎች ወደ ኮሌጅ ለመሄድ ሀይ ስኩልን ትንሽ ቻሌንጅ የሚያደርጋቸው እና የሚቸግራቸው ሰዎች ካሉ መምህራኖቻችን በነጻ እየመጡ በተለያዩ ትምህርት ቤቶች ላይ ቱተሪንግ ይሰጣሉ። በዚህና በመሳሰለው እንረዳለን። ባህል፣ ቋንቋ፣ ትምህርት እናካሂዳለን። እንግዲህ ስልኛ መሳሰል
ከዚሁ ከዩናይትድ ስቴትስ ሳንወጣ በዩናይትድ ስቴትስ ለፕሬዝዳንትነት እየተካሄደ ያለው ምርጫ የቀረው ከአንድ ወር ጊዜ ያነሰ ነው። በመሆኑም ሁለቱ እጩ ተወዳዳሪዎች ሂለሪና ትራምፕ ለታህሳሱ ምርጫ የመጨረሻ ዝግጅታቸውን እያደረጉ ነው። ሰለሞን ክፍሌ ዘገባ አለው።
ዲሞክራቲክ ፓርቲው ለዩናይትድ ስቴትስ ፕሬዝዳንትነት በሚካሄደው ውድድር በእጩነት ያቀረባቸው የቀድሞዋ ውጭ ጉዳይ ሚኒስትርና የሕግ መወሰኛው ምክር ቤት አባል ሂለሪ ክሊንተን ትላንት ማክሰኞ ማያሚ ፍሎሪዳ ባደረጉት የምረጡኝ ዘመቻ ንግግራቸው ማቲው የሚል ስም የተሰጠው ከባድ አውሎ ነፋስ ያደረሰውን ውድመት ጠቅሰው ስለ አየር ንብረት ለውጥ በስፋት አውስተዋል።
Right now, the ocean is at or near record high temperatures. And that contributed to the torrential
ባሁኑ ሰዓት የውቅያኖስ ወለሎች ግለት ከምን ጊዜውም በላይ ጨምሯል። ያም ነው በደቡብና ሰሜን ካሮላይና ግዛቶች ለታየው ከባድ ዝናብና ላስከተለው ጎርፍ አስተዋጽኦ ያደረገው። የባህር ወለሎች ከፍታ በአብዛኞቹ ደቡብ ምስራቅ አካባቢዎች በአንድ ጫማ ያህል አድጓል።
የባህር ጠለሎች ከፍታ መጨመር በአንድ ትውልድ ዘመን ውስጥ ብቻ ፍሎሪዳን 400 ቢሊዮን ዶላር ያስወጣታል ሲሉም ክሊንተን አስጠንቅቀዋል። የአየር ንብረት ለውጥ የመላ ዩናይትድ ስቴትስን ህዝቦች ጤናም ሊጎዳ እንደሚችል አስገንዝበዋል።
Mosquitoes that carry diseases like the Zika virus and ticks that carry Lyme
የዚካ ቫይረስን የመሳሰሉ በሽታዎችን የሚያሰራጩ ቢምቢዎችና ትንኞች ሌሎች ጥቃቅን ነፍሳት አድማሳቸው እየሰፋ ነው። መጪዎቹ የበጋና የተራዘሙ የብናኝ ወራቶች የአለርጂና አስማ ችግሮችን ያባብሳሉ። ችግሮቹ በተለይ በህፃናት ልጆቻችን ላይ የበረቱ ይሆናሉ።
በፕሬዝደንትነት ከተመረጥኩ አሉ ክሊንተን በማከልም ከተመረጥኩ ዩናይትድ ስቴትስን በዓለም በንጹህ ኢነርጂ ኃይል ከሚባሉት ከቻይናና ጀርመን የተሻለች አደርጋታለሁ። ትላንት በፍሎሪዳው የምረጡኝ ዘመቻ ላይ የቀድሞው የዩናይትድ ስቴትስ ምክትል ፕሬዝደንት አልጎር ከክሊንተን ጋር ነበሩ። አልጎር እንደሚታወቀው የአየር ንብረት ለውጥን በተመለከተ ለያዙት ሥራ የኖቤል ሽልማት አሸንፈዋል። እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ.ም. ፕሬዝደንታዊ ምርጫም አብላጫውን የሕዝብ ድምፅ ቢያገኙም የተወካዮቹን አስፈላጊ ድምፅ ሳያገኙ በመቅረታቸው ሊሸነፉ ችለዋል። ለዚያ ምክንያቱ በፍሎሪዳ የተካሄደው የድምፅ ቆጠራ ነው ሲሉ ብዙዎች ይተቻሉ። ይህ በእንዲህ እንዳለ የሪፐብሊካን ፓርቲው እጩ ፕሬዝደንት ዶናልድ ትራምፕ ትላንት ዘመቻ ያካሄዱት ሳን አንቶኒዮ ቴክሳስ ውስጥ ነበር። አብዛኞቹ የፓርቲው አመራሮች ድጋፍ ቢነሷቸውና ቢተዋቸውም ትራምፕ እስከ መጨረሻው የምርጫ ዕለት ቀን ድረስ በትግላቸው እንደሚቀጥሉ ቃል ገብተዋል።
On November 8th, the arrogance of Washington DC will come face to face with the righteous verdict of the American voter.
ጥቅምት 29 ይህ የዋሽንግተን ዲሲው ትዕቢት ከአሜሪካ ወሳኝ ድምፅ ሰጪዎች ጋር ፊት ለፊት ይጋጠማል። ያኔም ውጤቱን ያዩታል።
የሪፐብሊካን ፓርቲ እጩ ፕሬዝደንት ዶናልድ ትራምፕ ደጋፊዎቻቸው ታማኞች እንደሆኑ ይነገራል። ሆኖም ባለፈው ሳምንት አርብ ይፋ በወጣው ቪዲዮ ላይ ያኔ በቅርቡ ጋብቻ የፈጸሙት ትራምፕ ከባለትዳር ሴት ጋር የግብረ ሥጋ ግንኙነት ለማድረግ መሞከራቸውን ሲናገሩ በማሳየቱ በፍሎሪዳ፣ ሚሽጋን፣ ኦሃዮ፣ ፔንሲልቬንያ እና ሌሎች ክፍለ ግዛቶች ያሉ ገና ማንን እንደሚመርጡ ያልወሰኑትን ሰዎች ድጋፍ ሳያሳጣቸው እንደማይቀር ይገመታል። ከዚያ በኋላ ባሰራጩት ቪዲዮ ላይ ለተጠቀሙባቸው አስነዋሪ ቃላቶች ይቅርታ ጠይቀዋል። ድርጊቱን ግን አልፈጸምኩም ብለዋል። ይልቅስ ሲሉ በመቀጠልም
Bill Clinton has actually abused women and Hillary has bullied
የቀድሞው የዩናይትድ ስቴትስ ፕሬዚደንት ቢል ክሊንተን ስልጣናቸውን ተጠቅመው ሴቶችን ጎድተዋል። ሂላሪም እነኛን የባለቤታቸውን የጥቃት ሰለባዎች አገጣብረዋል፣ አጥቅተዋል፣ አሳፍረዋል፣ አዋክበዋል።
ዶናልድ ትራምፕ ከዚሁ የምረጡኝ ዘመቻቸው ጋር በተያያዘ ባሰራጩት የቪዲዮ መልእክት ወደፊት የተሻሉ ሰው እንደሚሆኑና እድሉ ለተነፈጋቸው አሜሪካውያን እንደሚሰሩ ቃል ገብተዋል።
ሰለሞን ክፍሌን እናመሰግናለን ለዘገባው። እንግዲህ ዝግጅታችንን እያጠናቀቅን ነው። አድማጮቻችንና የፌስቡክ ተከታታዮቻችን ሴት ኢትዮጵያውያን አፋቸውን አፍነው በዝምታ ባካሄዱት የተቃውሞ ሰልፍ ላይ በፌስቡክ ገጻችን አስተያየታችሁን እያደረሳችሁ ነው። እናመሰግናለን። ከድር ይመር የተባለ አስተያየት ሰጪ በጣም ደስ ይላል፣ አላህ ያሳካላችሁ፣ እንደዚሁም ደግሞ እግዚአብሔር ይርዳችሁ የሚሉ አስተያየቶች አሉ። ምስራቅ ንጋቱ ገራሚ ሰልፍ ነው፣ ብዛታቸው ምንም ትንሽ ቢሆንም መልእክቱ ግን በጣም ትልቅ ነው። እግዚአብሔር ይርዳችሁ። በዝምታ ውስጥ ያለ ኡኡታ ከጩኸት በላይ ይሰማል። ዘቢባ ሁሴን። እንደዚሁም በርካታ አስተያየቶች ተሰጥተውናል። በጣም እናመሰግናለን። እንግዲህ በእኛ በኩል
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አራጋውና
ጽዮን ግርማንን፣ ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። በጀመር ነው ሙዚቃ እንሰናበታችኋለን። Lagin bilefa, felik ya taun, siya mish tafah.